ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ተናሽጥልን እንዴት ከረማችሁ የሀገር ልጆች? የኢትዮጵያ የኤፍኤም ሬዲዮ ጣቢያዎች በኩሪ ሆነውን ኤፍኤም አዲስ 97.1 እንመርጣችሁ ያደመጣችሁ በመሆኑ ከልብና መሰግናለን። ኤፍኤም አዲስ 97.1 የከተሞች ድምጽ ሰባቱንም ቀናት ለ24 ሰዓት በትጋት የሚያገለግላችሁ ጣቢያ። ክብራትና ክብራን ነው ሳምንታዩ ከምድር እስከ ህዋ ፕሮግራማችን ተጀመረ። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ አሁንም ቆይታችሁ ከኛ ጋር ይሁን ዘንድ በአክብሮት ጋበዝኩ። ክብራትና ክብራን ባለፈው ሳምንት ፕሮግራማችን የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ምንም እንኳን የምርምር ተቋም ቢሆንም በማህበራዊ አገልግሎትም እየተሳተፈ መሆኑን ተመልክተናል። የአቅመ ደካሞችን ቤት መልሶ በዘመናዊ ሁኔታ ገንብቶ በመስጠት በትምህርት ድጋፍና በችግኝ ተከላም እያበረከተ ያለውን ሰምተናል። ዛሬ ደግሞ ወደ መደበኛው የህዋ ሳይንስ ርዕሰ ጉዳያችን እንመለሳለን። ህዋም ሆነ በአጠቃላይ ተፈጥሮ በአንድ ወይም በጥቂት የሳይንስ መስኮች ብቻ አትጠናም፣ ብትጠናም በበቂ ደረጃ አትታወቅም። ስለዚህ ስለ እያንዳንዱ ንዑስ ጉዳይ የራሱ የጥናት ዘርፍ ይኖረዋል። ህዋም የሚጠናበት የሳይንስ መስኮች ወይም የሳይንስ ዘርፎች ብዙ ናቸው። በተለይም በጥልቀት ነገሮችን ለማወቅ በገባን መጠን የሳይንሶቹም አይነት እየበረከቱ ይሄዳሉ። ለምሳሌ ሰው በስነ ህይወት ማለትም በባዮሎጂ ይጠናል ብንልም ስለ እያንዳንዷ የሰው አካልና ህይወት ማወቅ ስንፈልግ ሳይንሶቹ እየበዙ ይሄዳሉ። ስለ ማህበራዊ ጉዳዩ በማህበራዊ ሳይንሶች ይጠናል። ስለ አካል ክፍሉ ለምሳሌ ስለ ነርቭ በኒውሮሎጂ፣ ስለ ቆዳው በደርማቶሎጂ እያለ ብዙ ዘርፎችን ያበጃል። የህዋ ሳይንስም እንዲሁ ነው። በመሆኑም ዛሬ የምናስተዋውቃችሁ እስካሁን ያልጠቀስናቸው የህዋ ሳይንስ መስኮች ናቸው። ስፔስ ኤንድ ፕላኔታሪ ሳይንስን እንዲሁም ስፔስ ዌዘር። ታዲያ የሀገር ልጆች ከኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በርዕሰ ጉዳያችን ላይ ማብራሪያ የሚሰጡን ባለሙያ ዛሬም ጋብዘንላችኋል።
ዶክተር ንጉሴ መዝገበ እባላለሁ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ካሉት የስራ ክፍሎች አንዱ ስፔስ እና ፕላኔታሪ የስራ ክፍል ኃላፊ ነኝ።
በቀዳሚነት የስፔስ እና ፕላኔታሪ ሳይንስን ማለትም ስፔስ ኤንድ ፕላኔታሪ ሳይንስን በዶክተር ንጉሴ ማብራሪያ እንተዋውቅ።
ስፔስ እና ፕላኔታሪ ሳይንስ ትምህርት ክፍል ወይም ዲፓርትመንት ነው የሚባለው። በቅርቡ ተቋማችን የሪአረንጅመንት ወይም መስተካከልም ሲያደርግ ፕላኔታሪ ሳይንስ የሚለውን ተጨመረ እንጂ ከዛ በፊት የስፔስ ሳይንስ እና አፕሊኬሽን ክፍል ይባል ነበር። ስለዚህ በአብዛኛው የስፔስ ሳይንስና አፕሊኬሽኖቹ ላይ ማተኮር በሆንም ፕላኔታሪ ሳይንስ የሚለው የተጨመረበት ምክንያትና ምን እንደሆነም ለመግለጽ፣ ፕላኔታሪ ሳይንስ ማለት ያው የፕላኔቶቹ ወይም ደግሞ እነዚህ ዓለማት የምንላቸው በዚሁ በእኛ ስርዓተ ፀሐይ ውስጥ ያሉትና ከስርዓተ ፀሐይ ውጭ ያሉ ፕላኔቶችም የሚያጠና ክፍል ነው። ስለዚህ እኛው በዚሁ በስርዓተ ፀሐይ የምንለው ወይም ደግሞ ፀሐይ መሀል ያደረገ በዛ ዙሪያ የሚዞሩ ወይም ደግሞ ሪቮልቭ የሚያደርጉ ማንኛቸውም የፕላኔቶች፣ ኮሜቶች፣ ጨረቃዎች የያዘ የነዚህን ከባቢ አየር ያለው የማግኔቲክ ፊልድ በእርስ በራስ በሚኖራቸው ኢንተራክሽን ወይም ግንኙነት ከፀሐይ ጋር ያላቸው ዝምድና የሚያጠና። ስለዚህ ከከባቢ አየር እስከ ጂኦሎጂው እስከ በመሃላቸው የሚኖረውን ማናቸውም ባህሪ የሚያጠና የክፍል ነው።
በህዋ ሳይንስ ውስጥ ስለ ሌሎች ፕላኔቶች ፍለጋ አለ። በሌሎች ፀሐዮች ወይም ኮከቦች ዙሪያ በሌሎች ጋላክሲዎች በእኛም ጋላክሲ በሚልኩዌይስም ሊሆን ይችላል ሌሎች ፕላኔቶች ፍለጋ ላይም ይሰራል ማለት ነው ፕላኔታሪ ሳይንስ
እርግጥ ነው ፕላኔታሪ ሳይንስ እንደ ፊልድ በአንድ ዶሜን ወይም በአንድ አንፈት ብቻ የሚቃኝ አይደለም እንደተባለው የቅርብ ያሉትንን ምናጠናው በቅርብ ባሉን የቴክኖሎጂ የደረስንባቸው የቴክኖሎጂ አይነቶች መድረስ ከምንችለውን ቴክኖሎጂው በምድር ላይ ሆኖ በርቀት ማጥናት በምንችለው ወይም ደግሞ ስፔስ ክራፍቶች እስከቻልነውን ድረስ ልከን ለማጥናት ይሞከራል ለዚህ ነው እስካሁን በፀሐይ ስር ወይም በፀሐይ ዙሪያ እንኳን ከሚሽከረከሩት ወይም ሪቮልቭ ከሚያደርጉት ፕላኔቶች በቅርቡ እንኳን ፕሉቶ የምትባለው ከፕላኔትነት ወርዳ ዶርፍ ተብላ የተሰየመችው ስለዚህ በብዛት በቅርበት ማጥናት እስከተቻለ መረጃ ማግኘት እስከቻልን ድረስ ነው ባህሪያቸውን የምናጠናው የሌሎች ፕላኔቶች ወይም እነዚህ ዓለማትን ባጠናን ቁጥር የምናካብተውን እውቀት ስኪል እዚሁ መሬት ለምናደርገው ጥናትም ይጠቅመናል አንዳንዴ ሩቅ ስትመለከት ለሩቁን ለማጥናት የምትከተለውን ወይም ደግሞ ዲቫይዝ የምታደርገውን ሜቶዶሎጂ ሳታቀው እዚሁ ላለ ነው መሬት ውስጥ እንኳን ያለው ባህር ጥልቀት ገብተ ማጥናት በማትችለው ተመልሰ ስጠቀምበት አለ ዋይፋይ የሚባለው ተርም ራሱ አስትሮኖሚካል ተርም ነው ርቀት ላሉት ለመቃኘት ሲጠቀምበት የነበሩ ነው እዚህ ወደ ምድር ወደ ኢንተርኔት ለመጠቀም የበቃ ነው ስለዚህ በሶላር ሲስተም ውስጥ ያሉት ዓለማት ወይም ፕላኔቶች ራሱ ያን ያህል ጥልቀት ያለውን እውቀታችን እየጨመረ እየሄደ ያለው በምንልካቸው ፕሮቦች በምንልካቸው ሳተላይቶች ወይም ደግሞ ከርቀት እዚህ መሬት ላይ ሆነን ማጥናት ማንችለውን ስፔስ ላይ አስቀምጠን እንደ ቴሌስኮፕ የከባቢ አየር የሚጋርደንን ነገር እንትን ለማለት ተብሎ ነው ቴሌስኮፖች እንኳን ወደ ሰማይ ማስቀመጥ የተጀመረው ስለዚህ በቅርብ ያለውን ያን ያህል የጠለቀ እውቀት ኖሮን አይደለም በዛው ልክ ደግሞ እንደተባለው እነዚህ እንደ ቮየጀር ያሉ ከ50 ዓመት ያለፋቸው ሳተላይቶች ከኛ ሶላር ሲስተም ወጥተው ቮየጀርቱ በተለይ ወደ ሌላው ዩኒቨርስ አካል እየሄደች ያለች ነው
ሮጀር ሁለት የምትልካቸው መረጃዎች ለአሁን ጥናቶች እየተቀሙ ይገኛሉ ጉዞዋ ከስራተ ፀሐይ ውጪ ወዳለው ህዋ በመሆኑ የውጪውን ህዋ መረጃ ለማግኘት አግዛለች
ሳተላይት ከቅርበት ሆነ በሚኖረው የፕላኔቶች ባህሪ ወይም ደግሞ እነዚህ ዓለማት ባህሪያቸው ምንድነው? በሆነ ስታር ሪቮልቭ ያደርጋሉ ይሽከረከራሉ። ስለዚህ ያንን ባህሪ ፔሪዮዲክ ነው ወይ? በግራቪቲ ምክንያት በሚዞሩበት ጊዜ ዙረት በሚያደርጉበት ወይም ዑደት በሚያደርጉበት ጊዜ ድግግሞሽ አለ። ይሄ ዑደት ነው።
መሬት ለምሳሌ በፀሐይ ዙሪያ በመዞሯ ወይም ይሄ ሪቮሉሽን በሚለው በመዞሯ አመት እየተፈራረቀ በየጊዜው አመት ይመጣል።
አዎ።
እሱ ማለት ነው።
ስለዚህ አንድ ፕላኔት እንደ መሬት ያለ ፀሐይ ለመዞር አንድ አመት ይወስድባታል። ስለዚህ ይሄ ይደጋገማል።
አዎ።
ስለዚህ የሌሎች ፕላኔቶች የነዚህ ዓለማት እነ ቬነስ እነ ሜርኩሪ ይሄም ይጠናል። ኤግዞ ምንላቸው የውጭ ዓለማትም በዙሪያቸው በመሃላቸው በሚኖረው እንደ ፀሐይ የመሰሉ ኮከብ እንላቸዋለን የሩቅ ፀሐዮች ናቸው በእነዚህ ዙሪያ በሚያደርጉት ዑደት ወይም ደግሞ ዙረት የሚኖረው ድግግሞሽን ባህሪ አንዱ መለኪያ ነው የፕላኔቶች ከርቀት ከዚህ ሆነን እንኳን ስናጠና በየሳምንቱ በየአንድ አመት የኔ ያህል ኤግዞፕላኔት ተገኘ ተብሎ ጥናት ሲወጣ እነዚህ ባህሪያት ያሟላሉ ተብሎ ከብዙዎቹ አንዱ ነው አሁን የጠቀስኩልህ
አንድ ፕላኔት ለመባል ቢያንስ ማዕከል አድርጎ የሚዞረውን ኮከብ ሲዞር መታየት አለበት ድግግሞሹ አመት እየፈጠረ በተደጋጋሚ ሲዞር ሲታይ ይሄ ነገር ፕላኔት ነው ብሎ ለመወሰን ከሚያስችሉ ነገሮች አንዱ ነው
ይሄ መጠናቸውም ሊታወቅ ይችላል ስፋታቸው ክብደታቸው ቀደም ብዬ እንደተናገርኩት ፕሉቶ ዶርፍ ወይም ደግሞ ምንድነው ያላደገች ወይም ደግሞ ለፕላኔት ለመባል ከፕላኔትነት ደረጃም ወርዳ ዶርፍ ፕላኔት ተብላ ነው የተቀመጠችው ስለዚህ መጠንም ራሱ አንድ መለኪያ ነው ማለት ነው
በመግቢያዬ ለመጠቆም እንደሞከርኩት ማንኛውም አብይ ሳይንስ ሁሉን ነገር ጠቅልሎ አያጠናም። በስሩ ቅርንጫፍ የሳይንስ ዘርፎችም ይኖሩታል። ስፔስና ፕላኔታሪ ሳይንስም እንዲሁ ጥናቱን የሚያካሂድባቸው ሳይንሶች ብዙ ናቸው። ከነዚህም እንደ ፕላኔታሪ ጂኦሎጂ፣ አትሞስፌሪክ ሳይንስ፣ ኮስሞ ኬሚስትሪ፣ ኦሺኖግራፊ፣ ቴዎሬቲካል ፕላኔታሪ ሳይንስ፣ ኤክሶፕላኔቶሎጂ የመሰሉትና ሌሎች መሰል የሳይንስ መስኮች ስፔስና ፕላኔታሪ ሳይንስ የሚያጠናባቸው ወይም የሚሰራባቸው የሳይንስ መስኮች ናቸው።
እኛ ጋ ስፔስ እና ፕላኔታሪ ሳይንስ፣ በዚሁ በኩል ደግሞ አስትሮኖሚ እና አስትሮፊዚክስ የሚሉ የትምህርት የምርምር ክፍሎች አሉ። ሪሞት ሴንሲንግ ተብሎ ጂኦዴሲም ተብሎ የተሰየሙ አሉ። በስፔስ ሳይንስ እና ፕላኔታሪ እና አስትሮኖሚ እና አስትሮፊዚክስ በተግባር ሲገባ ነው ልዩነቱ ጎልቶ የሚታየው እንጂ ስፔስ ሳይንስ ሲባል በአጠቃላይ አስትሮኖሚም አስትሮፊዚክሱም ያጠቃልላል። የህዋ ሳይንስ ማለት ነው። ኬሚስትሪውም የአስትሮባዮሎጂም በስፔስ ሳይንስ ስር ነው የሚጠቃልለው። ጂኦፊዚክስ ጂኦስፔሱም በዚሁ ልክ ነው እንትን የሚሆነው። ግን በተግባርኛ እንደ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የስፔስ እና ፕላኔታሪ ሳይንስ ዲቪዥን ብለን የምናጠናው በብዛት ትኩረት ሰጥተን የምንሰራው በአብዛኛው በፀሐይና በፕላኔቶች እንዲሁም ዋናው የምንኖርባት ምድር የሚኖረው ግንኙነት። ፀሐይ የኤነርጂ ምንጭ እንደሆነች ማንም ሰው ያውቃል። አትክልቶች ምግባቸውን የሚያዘጋጁት ከፀሐይ በሚገኘው ኤነርጂ ነው። ከዛ ደግሞ እኛም ከአትክልቶች ከሌሎችም ያው ኤነርጂውን እንወስዳለን በተዘዋዋሪ። ስለዚህ ከዛም ባለፈ ሳይንሱ ለምን ማጥናት አስፈለገ ከተባለ ዝናብ የሚዘንበው እንኳን የፀሐይን ኤነርጂ ባይኖር ወይም የፀሐይ ብርሃን ባይኖር ከመሬት በሚተን ነው በኢቫፖ ትራንስፓይሬሽን የምንለው ሰማይ ላይ የተወሰነ አልቲቱድ ወይም ደግሞ ከፍታ ላይ ቀዝቅዞ ነው ዝናብ የሚዘንበው። በዛው ልክ ከ50 ኪሎ ሜትር ወደ ላይ ያለውን የመሬት ከባቢ አየር እንኳን ከወሰድን እንዳሁኑ እዚሁ ስቱዲዮን እንኳን ቁጭ ብለን እንደምንተነፍሰው የኦክሲጅን ፎርም ቅርጽ ይዞ አይደለም ያለው እዛ ከፍታ ላይ ከፍ ስንል። በተፈጥሮ የፀሐይን ኤነርጂ ወይም ከፀሐይ የሚመጣውን ፎቶን የምንለውን ወደ መሬት እየተጠጋ ሲሄድ የመሬት ከባቢ አየር ቅንጣቶች ፓርቲክሎች እንበላቸው ኤነርጂውን ይወስዱና
ያጠሉታል።
አዎ ኤነርጂውን ይወስዱና የአርጅን ሞር ኦፍ ወደ አዮናይዝድ ይሆናል። ስለዚህ አዮናይዝድ ስንል ምን ማለት ነው? በኦክሲጅን በኦቱ ሆኖ ሳይሆን ኦክሲጅን ኦ ፕላስ ሲደመር አንድ ኤሌክትሮን ተነጥሎ የወጣ እንደዚህ አይነት ሆኖ፣ ስለዚህ በጣም ሚዲየሙ በፕላዝማ ስቴት ሆኖ እናገኘዋለን። ከፀሐይ የሚመጣውን ኤነርጂ የላይኛው የመሬት ከባቢ አየር ወደ ፕላዝማ ስቴት ወይም ፕላዝማይዝድ ወይም አዮናይዝድ ይቀይረውና ይህንን ሚዲየም ከቴክኖሎጂዎቻችን በተለይ አሁን የምንገናኝበት ያው ወደ ኤር ሲደረግ በሲግናል መልክ በሬዲዮ ሲግናል መልክ እንኳን ሲላክ ከዛ ሚዲየም ጋር ኢንተራክሽን ይኖረዋል፣ ወይም ዳይሬክሽን ያስቀይረዋል፣ ወይም ሊመልሰው ይችላል፣ ኦር የተወሰነ አማውንት እዛ አብዞርብ ሊያደርገው ይችላል። እንደዚህ አይነት ባህሪ ያለው አዮኖስፌር እንለዋለን። ይሄ በጣም መጠናት ያለበት ተመሳሳይም ስላልሆነ እንበልና ቀንና ሌሊት የተለያየ ባህሪ ነው የሚኖረው። የፀሐይ ብርሃን ሳይኖር ሲቀር ያንን ቀን አዮናይዝ ሲሆን የዋለውን መልሶ ደግሞ በማታ ወደ ኒውትራል ሰማይ ኒውትራል የመመለስ ባህሪ ያለው ሰው።
የመሬት ከባቢ አየር የተነባበረ ነው። ከመሬት ገጽ ተነስተን ወደ ሰማይ እየወጣንና ከመሬት ገጽ እየራቀን ስንሄድ የመሬትን ከባቢ አየር ንብርብሮች እያለፍን ነው የምንሄደው። በመሬት ገጽ ላይ የተኛው የመጀመሪያው ንጣፍ ትሮፖስፌር ይባላል። ይህ ክልል ሕይወት የሚኖርበት ደመና የሚታይበትና ዝናብና በረዶ የሚፈጠርበት አውሮፕላን የሚጓዝበት ነው። ከመሬት ገጽ ከ7 እስከ 10 ኪሎ ሜትር ይወፍራል ወይም ይደርሳል። ቀጣዩ ስትራቶስፌር ይባላል። ከትሮፖስፌር በኋላ እስከ 50 ኪሎ ሜትር ይሄዳል። ይህ ክፍል ከፍተኛው የኦዞን ክምችት መገኛም ነው። ሦስተኛው ንጣፍ ሜዞስፌር የሚባለው ነው። ይህ የከባቢ አየር ንጣፍ በጣም ቀዝቃዛ ነው። አራተኛው ቴርሞስፌርና አዮኖስፌር የሚባለው ነው። ይህ የከባቢ አየር ክፍል ከፀሐይ የሚመጡ ጨረሮችን መጀመሪያ የሚቀበል በመሆኑ ሙቀቱ ከፍተኛ ነው። ከፀሐይ የሚመጣው ኃይል ወይም ኢነርጂ የሚለወጠው ወይም አዮናይዝድ የሚሆነው በዚሁ ከባቢ አየር ክፍል ነው። አዮናይዜሽን የአንድ ሞለኪል ወይም የአንድ አተም ኤሌክትሮን የመልቀቅ ወይም የመቀበል ሂደት ነው። አዮኖስፌር የሚባለው ንጣፍ በዚህ በአራተኛው ክፍል የሚገኝ ነው።
የተጀመረው በድሮ በቴሌግራፍ ጊዜ በነበረበት ጊዜ ይሄ አዮኖስፌር የሆነ ሲግናል ተልኮ ወይም ሬዲዮ ሞገድ ተልኮ ተመልሶ ሲመጣ ምን ከየት እንዴት ሆነ ይመለሳል የሚለው ባደረጉት ነገር ነው የታወቀው። በቴሌግራፍ ጊዜ የዛሬ 2300 ዓመት አካባቢ ማለት ነው። ስለዚህ ይህንን አዮኖስፌር እንዳልኩት በተለይ ደግሞ ከሳተላይት ኮሙኒኬሽን ከላይ ወደ ታች አልፎ ያንን ሚዲየም አልፎ መሄድ ስላለበት ያንን ሚዲየም ወይም ደግሞ ከባቢ አየር ልበለው ለማለፍ ወይም ጠንካራ ሞገዱ በጣም ከዛ ሚዲየም እዛ ካለው ፍሪኩዌንሲ መብለጥ አለበት። ካልሆነ ተመልሶ ወደ ላይም ሊሄድ ይችላል። ከዚህ ከታች ልከን እንዲመለስ ካደረግንም ከታወር ወደ ታወር ኮሙኒኬሽን የሚቻለው ቅርበት እስካለ ድረስ ነው። ርቀህ ለመሄድ ግን ይህንን ሚዲየም እንደ ጋይድ እንደ ዳይሬክሽን መልሶ ወደ ፈለግነው ቦታ መድረስ እንዲችል ያደርገናል። ስለዚህ አዮኖስፌር በአንድ በኩል ለኮሙኒኬሽናችን አደጋ ወይም ደግሞ የመቋረጥ ድምፁ የመቀነስ ሊፈጥር ይችላል። ጥቅሙ ደግሞ እሱ በመኖሩ ራቅ ያለ ታወር በማናስቀምጥበት አሁን የወተር የኦሽን በሆኑት ውስጥ እዛ ላይ አልፈህ ኮሚኒኬት ማድረግ የተቻለው ይህንን ሚዲየም በመኖሩ ነው። በጣም ግንኙነት አለው ብቻ ሳይሆን በአንድ በኩል ያንን ኮሚኒኬሽን አስችሎናል፣ በሌላ በኩል ደግሞ ተለዋዋጭ ባህሪ ስላለው በተለያዩ የፀሐይ የሚኖራት ባህሪ አብሮ ስለሚቀያየር ያንን ማጥናቱ በጣም ፕራክቲካል ተጽዕኖ ስላለው አንድ ክፍል ከምናጠናቸው ምርምር አካል ነው ማለት ይችላል።
አዮኖስፌር በሶስት ተከፍሎ ይጠናል። ይኸውም በመሬት ቅርጽ ላይ ተመስርቶ ነው። ሞላላ ቅርጽ ያላት መሬት በሶስት ስትከፈል የሰሜንና ደቡብ ዋልታ አካባቢ ሃይ ላቲቲዩድ ወይም የዋልታ አካባቢ፣ በመካከለኛው ላቲቲዩድ ሁለተኛው ክፍል ሲባል፣ በሶስተኛነት በምድር ወገብ አካባቢ ያለው ሎው ወይም ዝቅተኛ ላቲቲዩድ ወይም ኢኳቶሪያል ተብሎ ይከፈላል። ይህ የምድር ወገብ አካባቢ ከባቢ አየር ከሌሎቹ ከሁለቱ አንጻር ሲታይ በጣም ወፍራም ነው።
የመሬትን ቅርጽ ሞላላ ቅርጽ ነው ያላት። ያለው ከባቢ አየርም የመሬቱን ቅርጽ ነው የሚይዘው። የመሬት ማግኔቲክ ፊልድ ዋናው ኃይል ከፀሐይም ከሌላው የሚከላከለን ያለው ባህሪም ከመሬት ቅርጽ እያያዛል። ኢኳቶር አካባቢ ወፈር ይላል፣ ወደ ፖላር ስቴት ደግሞ ትንሽ ሳሳ ይላል። ስለዚህ ይህንን ጋር ተከትሎ ደግሞ የመሬት ማግኔቲክ ፊልድም ከዛው ጋር የራሱ የሆነ ባህሪ ያሳያል። ከምንም በላይ ደግሞ ይሄ አዮኖስፌር ያልኩት ሚዲየሙ ራሱ በሶስት ቦታ ከፋፍለን ነው የምናየው። የመሬት ማግኔቲክ ፊልድ የራሱ የሆነ ማግኔቲክ ፊልድ አላት። ያ በመኖሩ ነው እኛ ከፀሐይ የሚመጣውን ራዲሽን ወይም ደግሞ ኤነርጂ የምትከላከልልን። ከፀሐይ የሚመጣውን ኤነርጂ ቀጥታ ወደ መሬት ቢገባ ያልተገባ ሙቀት ያልተገባ ኤነርጂ ነበር ታች ድረስ ወጥቶ ህይወትም እንደምናውቀው ላይኖር ይችላል። ስለዚህ
መርዛማ ጨረሮችም አብረው ስለሚመጡ
እንደ ጋሻ ሆኖ የሚከላከልልን የመሬት ማግኔቲክ ፊልድ ነው። ላይኛውን ከባቢ አየር ከፀሐይ ጋር የሚመጣውን ከሌላው ዓለማት ኮስሚክ ራዲሽን ጋር ከሚመጣውም ተያይዞ ለማጥናት የፕላኔቶች የዓለማት ቅርጻቸው፣ መጠናቸው፣ ፊቸራቸው ማወቅ አስፈልጊ ነው።
ስለ ስፔስ ዌዘርስ እስኪ እናንሳ። ስፔስ ዌዘር ምንድነው የሚጠናበት? አጠቃላይ ስለ ጥናቱም ጭምር
በብዛት ሰው ዌዘር ስፔስ ዌዘር ወይም ዌዘር ስትል ወይም የአየር ንብረት ትንበያ ስታጠና የሚታወቀው የተረስትሪያል እንለዋለን እኛ ታች የመሬቱን ብቻ ነው። ስለዚህ የመሬቱን ለምን ማጥናት አስፈለገ፣ ለምንስ ይጠቅማል የሚለው ሁሉም ሰው የሚረዳው ነው። የዛሬ ቀን ጠዋት ስትወጣ ፀሐያማ ነው፣ ዝናባማ ነው፣ ንፋስ አለ የሚሉ ካራክተሪስቲኮች የኢትዮጵያ ሜቴሮሎጂካል ኢንስቲትዩት በየቀኑ ቀድሞ ትንበያ ይሰጣል። ከፍ ስትል ደግሞ ፀሐይ ራሷ የተለዋዋጭ የሆነ ባህሪ ያላት በያሎ ቀድሞ ስለዚህ የፀሐይ ከፀሐይ የሚመጣውን ፕላዝማ በፕላዝማ ሶላር ዊንድ እንለዋለን የፀሐይን ሁሌ በያቅጣጫው ትልካለች ስለዚህ በእኛ በኩል የሚመጣውን መሬትና ሌሎችንም አቅራቢያችን ያሉ ቴክኖሎጂዎች በሙሉ አጥቦ ልበል ነው የሚያልፈው ስለዚህ ይሄንን ተጽኖ አለው አንደኛ ህዋ ላይ ያሉት ቴክኖሎጂዎች አስትሮኖቶችም ጨምሮ በቀጥታ ነው ይሄንን ነገር የሚጋፈጡት እኛ ታች ያለ ነው ከነ ቴክኖሎጂው ከነ ስትራክቸሮቹ ቢያንስ በመሬት ማግኔቲክ ፊልድ እንከለላለን ወይም ይከላከልልናል ብለናል ሶላር ስቶርም እንለዋለን መሬት ላይ
በነገራችን ላይ አድማጭ ግር እንዳይለው አሁን ይሄ የፀሐይ ስቶርም ወይም ሞገድ ወይም ምንድነው የፀሐይ ነፋስ ሲባል ምን ማለት ነው ማንኛውም ተራው ሰው ምናስበው ምንድነው ፀሐይ ብርሃን ብቻ ምትለቀልንና ሙቀት ምትለቀልን አርገን ነው ምናስበው ምናልባት እዛ ፀሐይ ላይ ባለው የመከጣጠሉ ሂደት በሚፈጠረው በፍንዳታው በመሳሰለው ነገር የሚፈጠር ኃይለኛ ንፋስ መሰል ወይም እንደ ጉም የሚወጣ ነገር አለ ያ ነገር ዙሪያውን ይበተናል ሲበተን እኛን ጋር ይደርሳል እኛንም አልፎ ይሄዳል ይሄን ለማለት ይመስለኛል
እውነት ነው ፀሐይ ደረቅ ነገር አይደለችም አራት ስቴቶች አሉ ሶስቱ ይታወቃሉ አንደኛው ፕላዝማ ስቴት እንለዋለን ጋዝም አይደለም ፈሳሽም አይደለም ደረቅም አይደለም ከዚህ የወጣ ነው ከጋዝ ማልፎ ቦይል ምታደርግ ዝምብላ ምትንተከተክ አካል ነች
የፀሐይ ምነትና ባህሪ ሌላ ጊዜ ለብቻዋ በጥልቀት እንመለከታለን ክብራትና ክብራን ስፔስ ዌዘር ምንድነው የሚለውን ጥያቄ አንስተን ምላሹን ጀምረን ጊዜ ገደብን ሳምንት ይህን ርዕሰ ጉዳይ መሰረት አድርገን ቀሪ ሐሳቦችን እንዳስሳለን ለዛሬ ግን በዚሁ እናብቃ ጌታቸው መላኩ ነበርኩ መልካም ሳምንት
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ